the voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በየዕለቱ ከዋሽንግተን ዲሲ የሚያስተላልፈውን የአንድ ሰዓት ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ ነሐሴ 22/2009 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ዝግጅታችንን እንደወትሮው ካለም ዙሪያ በተጠናቀሩ ዜናዎች ይሆናል የምንከፍተው። ከዚያም የቅዳሜ የውይይት ክፍለ ጊዜ ይከተላል።
የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሐሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር የሚያስችል አሰራር እንዲፈጠር ነው በእኛ በኩል ቅድመ ሁኔታ ብለን የጀመርነው።
ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም።
የሰማናቸው የኢዴፓ ሊቀመንበር ዶክተር ጫኔ ከበደና የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ ናቸው። በተቃዋሚ ድርጅቶችና በኢህአደግ መካከል እየተካሄደ ስላለው ድርድር ከተናገሩት የወሰድነው ነው። ውይይቱ ከዜና ቀጥሎ ይቀርባል። ሁለተኛው አጋማሽ ላይ ስንደርስ ደግሞ ዛሬ የሙዚቃ ቃና ሳይሆን በቅርቡ በማንዴላ ዋሽንግተን የወጣቶች መርሃ ግብር ተሳታፊ ከነበረች ወጣት ጋር የተካሄደ ውይይት ይሆናል የሚቀርበው።
ቁስል ነው ጥሎ የሚሄደው። በጣም የሚገርም ቁስል ነው። ምናልባት ቁስሉ ከላይ ድኗል፣ ውስጥ ግን ስትነኪው ቁስልሽን ጫን ጫን ስትይ የሚያምሽ ቁስል አለ አይደል? ይሄ ቁስል ነው ያለው። የሚያሳዝነው ነገር ይሄ ቁስል ልክ እንደ ጥላ ይከተልሻል። ብዙ ጊዜ መደፈር ጥቃት ላይ በሄድሽበት በሙሉ የዛን ሰው ድምጽ ትሰሚያለሽ። በሄድሽበት በሙሉ የደረሰብሽን ያስታውስሻል። ብዙ ትሪገር የሚያደርጉሽ ብዙ የደረሰብሽን ጥቃት የሚቀሰቅሱብሽ ሁኔታዎች አሉ።
ከወጣት ትዕግስት ዋልተንጉስ ጋር የተካሄደው ውይይት በሁለተኛው አጋማሽ ይቀርባል። 4 ሰዓት ሊሆን ሲል ዋና ዋናዎቹን ዜናዎች እናሰማና እንሰናበታለን። ፕሮግራማችንን ብርሃን ኃይሉ ትመራለች። መልካም ቆይታ። አሁን ወደ ዓለም ዜና እንሻገር።
እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዩናይትድ ስቴትስ ወታደሮች የተደገፉ ኃይሎቹ ባሪሌ ከተማ አቅራቢያ ትላንት ጠዋት ዘመቻ ባካሄዱበት ወቅት 3 ሕፃናትን ጨምሮ 10 ሲቪሎችን በስህተት መግደላቸውን የሶማሊያ ጦር ሰራዊት አስታውቋል። የጦር ሰራዊቱ አዛዥ አህመድ ጅማሌ ኢርፊድ ከሞቃዲሾ ለአሜሪካ ድምፅ ብቻ በሰጡት ቃለ ምልልስ ከመዲናዋ ደቡብ ምዕራብ 55 ኪሎ ሜትር ርቀት ላይ በምትገኘው በባሪሌ አንድ እርሻ ቦታ ላይ በተካሄደው የጣምራ ዘመቻ ወቅት ሕፃናትና አረጋዊ ያሉባቸው 10 ሲቪሎች መገደላቸውን አረጋግጠዋል። በጦር ሰራዊቱ ኃይሎችና በገበሬዎቹ መካከል በተፈጠረ አለመግባባት ሳቢያ ድንገት የተከሰተ እንጂ ሆን ተብሎ በሲቪሎች ላይ የተወሰደ እርምጃ አይደለም ሲሉ ጄኔራል አህመድ ጅማሌ ኢርፊድ ተናግረዋል። ድንገቱ በተፈጠረበት ወቅት አንዳንድ የዩናይትድ ስቴትስ ወታደሮች እንዳሉ ያረጋገጡት ጄኔራል ኢርፊድ በሲቪሎቹ ላይ ተኩሰው መግደላቸውን ግን በእርግጠኝነት መናገር አልችልም ብለዋል። ይህ በእንዲህ እንዳለ አሁን ማምሻውን በደረሰን ዜና መሠረት ግድያውን የፈጸሙት ሁሉ በአደባባይ ይቅርታ ካልጠየቁ በቀር የተገደሉትን አንቀብርም ሲሉ የጥቃቱ ሰለባ ቤተሰቦች ተናግረዋል። ከ300 የሚበልጡ የሶማሊያ የማኅበረሰብ መሪዎችና የሟች ቤተሰቦች ሞቃዲሾ ውስጥ በሰጡት መግለጫ ለግድያው ጣምራውን የሶማሊያ ጦር ሰራዊትና አጋዣቸውን የዩናይትድ ስቴትስ ወታደራዊ አማካሪዎች ከሰዋል። ብራሰልስ የጥገኝነት ማመልከቻቸው ውድቅ የተደረገባቸውን ተመላሽ ስደተኞች እንዲቀበሉ ለማስገደድ በታቀደ የስደተኞች ምንጭ ለሆኑ የአፍሪካና እስያ ሀገሮች ሲሰጥ የነበረውን የልማት እርዳታ እንደምታቆምና በንግድ ልውውጥና ቪዛ ላይ እገዳ ልታደርግ እንደምትችል የአውሮፓ ሕብረት ኮሚሽነር ዛሬ አስታወቁ። ኮሚሽነር ዲሚትሪስ አቭራሞፑሎስ ትላንት ከብሪታንያው ዘ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ሲናገሩ የአውሮፓ ሀገሮች ለተላልቅ ፕሮጀክቶች የሚሰጡትን የልማት እርዳታ ሊያቆሙ ይችላሉ ብለዋል። ፍልሰተኞቹ እዚያው ሀገሮቻቸው ውስጥ ቆይተው ሊጠቀሙ የሚችሉባቸውን ፕሮጀክቶች ፈጥረናል ሲሉ ማስረድተዋል። ወደ መጥበት ሲመለሱ አንቀበልም በሚሉ ሀገሮች ላይ የቪዛ እገዳ ሊጣልባቸው እንደሚችልም ኮሚሽነሩ አብራርተዋል። ሃሪኬን ሃርቪ የተባለው ዝናብ የቀላቀለ ኃይለኛ አውሎ ነፋስ ዛሬ ማለዳ በደቡብ ምስራቅ ቴክሳስ ኮርፐስ ክሪስቲ አቅራቢያ በሚትገኘው አነስተኛ ከተማ በሮክፖርት ላይ አርፏል። በህይወት ላይ ያደረሰው ጉዳት ካለ ወዲያውኑ ማወቅ አልተቻለም። ምክንያቱም ወደ ከተማዋ ለመዝለቅ የሞከሩ ያስቸኳይ እርዳታ ሰጪዎች በሰዓት 209 ኪሎ ሜትር የሚነጉደውን ከባድ ነፋስ መቋቋም ባለመቻላቸው ነው ተብሏል። ዩናይትድ ስቴትስ ሃርቪን በመሰለ ከባድ ዝናብ የቀላቀለ አውሎ ነፋስ ስትመታ ከአስርት ዓመታት በኋላ ለመጀመሪያ ጊዜ ነው። ፕሬዚደንት ዶናልድ ትራምፕ በዚህ አስፈሪ ነፋስ ዝናብ በተመታችው ቴክሳስ የፌዴራሉን የአስቸኳይ ጊዜ አዋጅ ደንግገዋል። የብሔራዊ የአየር መቆጣጠሪያ ማዕከልም ሃርቪን ለሕይወት አስጊ ሲል ጠርቶታል። በመጨረሻም ሰሜን ኮሪያ በትላንትናው ዕለት ኢላማቸውን ያልመቱ በርካታ የአጭር ርቀት ተምዘግዛጊ ቦሊስቲክ ሚሳይሎችን መተኮሷን አንድ የዩናይትድ ስቴትስ ባህር ኃይል አዛዥ አረጋግጠዋል። የዩናይትድ ስቴትስ ፓሲፊክ እዝ ቃል አቀባይ ትላንት እንደተናገሩት ሰሜን ኮሪያ ትላንት ማታ በየአስር ደቂቃ ልዩነት ሦስት ሚሳይሎችን ተኩሳለች። ከሦስቱ ሁለቱ አየር ላይ መጨንገፋቸውንና አንደኛው እንዲያውም ወዲያው እንደተተኮሰ መክሸፉን ቃል አቀባዩ ጨምሮ አብራርቷል። ከሚሳይሎቹ መካከል የትኛውም ደግሞ በሰሜን አሜሪካ ግዛት ወይም በጉዋም ደሴት ላይ ስጋት እንዳላሳደረ ጨምሮ አስረድቷል። የዩናይትድ ስቴትስ ጦር ሰራዊት የሰሜን ኮሪያን እንቅስቃሴ በቅርበት እየተከታተለ መሆኑ ይታወቃል። ዜናው አበቃ።
የዓለም ዜናዎቹን አድምጠናል። አሁን በቀጥታ ወደ ቅዳሜ የውይይት ክፍለ ጊዜ ይሆናል የምንሻገረው። አብራችሁን ቆዩ። ከኢትዮጵያ ገዢ ፓርቲ ኢህአዴግ ጋር ለመደራደር ፈቃደኛ የሆኑ የተቃዋሚ ድርጅቶች እየተደራደሩ መሆናቸው ይታወቃል። የድርድሩ ሂደት በአሁኑ ወቅት ምን ደረጃ እንደደረሰ እንዲያብራሩ የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበንና የኢዴፓ ሊቀመንበር ዶክተር ጫኔ ከበደን ጋብዘናል። የድርድሩ ዋና ዓላማ ችግሮችን በውይይት ለመፍታት የሚያስችል አሰራር እንዲፈጠር፣ እንዲሁም ብሔራዊ ስሜት ከሌለ አንድነት ሊኖር ስለማይችል ብሔራዊ ስሜት እንዲሰርጽ ለማድረግ እንደሆነ ገልጸውልናል። እንግዶቹን ያነጋገረቻቸው አዳነች ፍሳዬ ነች።
በመጀመሪያ ደረጃ የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለትብብራችሁና ለጊዜያችሁ እናመሰግናለን። ከኢህአዴግ ጋር ለመደራደር ፈቃደኛ የሆኑ ተቃዋሚ ፓርቲዎች መኢአድና ኢዴፓ ያሉባቸው ማለት ነው ስትደራደሩ መቆየታቸው የሚታወቅ ነውና እስካሁን ስለተከናወኑት ነገሮችና ስለ ወደፊት እቅዳችሁ ብታብራሩልን። እስካሁን በተከናወኑት ተግባሮች ብንጀምር ዶክተር ጫኔ ጀምሩ።
አመሰግናለሁ።
እሺ፣
በድርድሩ ሂደት ሁላችሁም ትከታተሉት እንደነበረው ባለፈው ጥር ወር የተጀመረ ነው። ሂደቱ ረዘም ላለ ጊዜ በጣም አሰልችና ከዛም ባሻገር ደግሞ አጓጊ የነበረ የድርድር ሂደት ነው የነበረው። አጠቃላይ እንግዲህ ድርድሩ በእኛ በኩል በፖለቲካ ፓርቲዎች በኩል በሕዝብ ዘንድ የተፈጠሩ ችግሮችን፣ አለመግባባቶችን እና የሕግ አፈጻጸም የመሳሰሉትን መርምሮ ብሔራዊ መግባባትን መፍጠር የወደፊት ራዕይ እንዲሆን አድርገን ነው የተነሳ ነው እና ከዚህ አንጻር የድርድሩ ትልቁ ዓላማ ወይም ደግሞ ወደፊት እንዲጫወት የፈለግነው ሚና ሰላማዊና ዲሞክራሲያዊ በሆነ መንገድ አጠቃላይ የባለ ድርሻ አካላት ተሳትፎ እንደዚሁም በድርድሩ የሚሳተፉ የፖለቲካ ፓርቲዎች አቅምንና አምንነትን መሰረት ባደረገ ሂደት ከገዢው ፓርቲ ጋር ያሉንን የህዝብ ጥያቄዎችና የልዩነት ሀሳቦችን ወደ መሬት አውርዶ ጠረጴዛ ዙሪያ ላይ መነጋገር እንዲቻል የሚያስችል አሰራር እንዲፈጠር ነው በእኛ በኩል ቅድመ ሁኔታ ብለን የጀመር ነው።
አሰልችም ነበር ብለው ነበርና አሰልቺ ለማለት የቻሉበት ምክንያት ምንድን ነው?
አንደኛ የድርድሩን ሂደት መቋጫ እንዲኖረው፣ እልባት እንዲኖረው፣ ውሳኔ ማሳረፍ እንዲቻል የስነ ስርዓት ወይም ደግሞ ሞዳሊቲ ማዘጋጀት ስለነበረብን በዛ ዙሪያ ላይ የፖለቲካ ፓርቲዎች ባይላተራል እና ወይም ደግሞ ዊን ዊን ለማድረግ የተወሰኑ ፓርቲዎች ብቻ ባለመሆናቸው አብዛኛዎቹ ለድርድር የቀረቡ የፖለቲካ ፓርቲዎች የድርድር መርህ ካለማወቅም የተነሳ የአቅም ችግርም ያለበት መሆኑን ያየንበት ሂደት እና ያንን እያቻቻልን ወይም ደግሞ ተቻችሎ በመሄድ ወደሚፈለገው ግብ ለመድረስ የሚያስችል የስነ ስርዓት ወይም ደግሞ ሞዳሊቲ አዘገጃጀት ሂደት በርካታ የሆኑ ጊዜያት ፈጅቶብናል። ከዛም በዘለለ እንግዲህ ምናልባት በአዋጆቹ ዙሪያ ላይም እንደዚሁ መቀየር አለባቸው ምንላቸውንና በዛ መሰረት አጀንዳዎቹን ቀርጾ ለማቅረብም እንደዚሁ በርካታ ጊዜ የወሰደበት ሂደት ነበርና በዚህ ምክንያት እንግዲህ አሰልቺ የሚመስል ግን ወደ መጨረሻው መግባባት የተደረሰበትና ወደ አጀንዳው ውይይት የገባንበት ሂደት ነው።
እስካሁን የተከናወኑት ነገሮች ምንድን ናቸው? በድርድሩ ሂደት
አንደኛ የድርድሩ ስነ ስርዓት ማዘጋጀት ነው። እሱንን አዘጋጅተን ጨርሰናል። ሁለተኛ በድርድር ስነ ስርዓት ዝግጅት አማካኝነት መግባት የሚገባቸው ታዛቢዎች መግባት እንዲችሉ፣ ከዛም በመቀጠል አደራዳሪ ገለልተኛ የሆኑ አደራዳሪዎችን ለመምረጥ እንደዚሁም አጀንዳዎቹን በቅደም ተከተል የሚሆኑትንና በእውነት ለፖለቲካ ምህዳሩ መጥበብ ምክንያት ናቸው ያልናቸውን ህጎች እነሱንን ለይቶ ለማውጣት የተሄደበትን ሂደት ከምንም በላይ በመንግስትም በኩል አዎንታዊ ሁኔታዎችን ስላገኘን ከምርጫ ስርዓትና ከምርጫ ህግ አዋጆች በስተቀር ሌሎቹን አዋጆች ፖለቲካ ፓርቲዎች ባቀረቡት መሰረት ሰጥቶ በመቀበል መርህ ኢህአዴግም አጀንዳዎቹን ለመቀበል ያሳየው ቁርጠኝነት በእኛ በኩል ጥሩ እርምጃ ነው እንላለን።
አቶ ሙልጌታ በኢህአዴግ በኩል የታየው አዎንታዊ ዝንባሌ ያሉትንም ጨምረው በእሱ በኩል የሚጨምሩት ነገር ካለ?
ያመሰግናለሁ። እንግዲህ አብዛኛዎችን ነገሮች ዶክተር ጫኔ ገልጠዋቸዋል። ምንድነው አሰልቺ የነበረው በወቅቱ ኢህአዴግ ከተናገረው በአደባባይ የአዲስ ዓመት መክፈቻ ወይም የፓርላማ መክፈቻ ላይ ከተናገሩት ክቡር ፕሬዚደንቱና ክቡር ጠቅላይ ሚኒስትር ከተናገሩት ያፈገፈጉበት ሁኔታም ይታያል። ያ ምንድን ነው? በዚያ መግለጫ ላይ ወይም በዚያ በፓርላማ መክፈቻ ንግግራቸው ላይ ህገ መንግስትም እስከ መቀየር ድረስ እንነጋገራለን እንሰራለን ነበር። አሁን ከዚህ ውስጥ ያልተነኩ አጀንዳዎች፣ ችግር ፈቺ ያልናቸውና የምናምንባቸው ያልተያዙ አጀንዳዎች አሉ። በዚያን ጊዜ እንግዲህ ከተናገሩት ቃል ወደ ኋላ የማፈግፈግ ሁኔታ ይታያል የምንለው ይህን ነው። ሂደቱ አሁን እንደተገለጸው ሞዳሊቲ የመቅረጹና አጀንዳን አደራጅቶ የማቅረቡ፣ በሶስተኛ ደረጃ ደግሞ ነጻና ገለልተኛ አደራዳሪ ያስፈልጋል የሚል የፓርቲዎች አቋም ነበረ። በዚህ አቋም ላይ እንደሚታወሰው 20 ፓርቲዎች አንድ አይነት አቋም ሲኖረን፣ ሁለቱ ኢህአዴግና አንድ ፓርቲ ብቻ ነበሩ አደራዳሪ አያስፈልግም ሲሉ የነበረው። በዚህ ሂደት ለረጅም ጊዜ አለመግባባት ውዝግብ ውስጥ ገብተን ነበር የነበረው እና የዶክተር ጫኔን ፓርቲ ጨምሮ 5ቱ ፓርቲዎች ልዩነት አስመዝግበን ለዚች ሀገር የሚከፍተው በር እና ሊያበረክተው የሚችለው አስተዋጽኦ ቀላል ስላልሆነ የመጀመሪያ ጊዜ ስለሆነ በሀገራችን በፖለቲካ ጉዳዮች እና ከተቃዋሚ የፖለቲካ ፓርቲዎች ጋር አጀንዳ ቀርጾ በክብ ጠረጴዛ መደራደር የመጀመሪያ ስለሆነ ይህንን በር ከፋች ውይይት መዝጋት የለብንም እና ጅማሬው ጥሩ ስለሚሆን መቀጠል አለብን የሚል ድርጅታዊ ውሳኔ ወስነን ነው ወደዚህ የገባ ነው። ልዩነታችንን አስመዝግበን ለህዝብ የሚጠቅምና ሜዳር ሊያሰፋ የሚችል ለፓርቲዎችም የመፎካከሪያ ሜዳ የሚያስተካክል ከሆነ አሟጠን መጠቀም አለብን በሚል በልበ ሰፊነት ነው የቀጠልነው። ድርድሩም በአዋጆቹ ላይ እየተነጋገርን ነው። በ573 ላይ ተነጋግረን ተደራድረን መንግስትን ማሻሻያ ያቀረበው ገዢ ፓርቲ ማለት ነው ማሻሻያ ያቀረበውን ጨምሮ ያን ያቀረብናቸው ማሻሻያ ሀሳቦች አንድ ላይ ተከራክረን ተደራድረንባቸው አንድ ሀሳብ ላይ ደርሰን ልዩነት በሚያስፈልጋቸው እና ባላመንባቸው ነገሮች ላይ ልዩነት አስመዝግበን 573ን አጽድቀናል። በተለይ አራቱ ፓርቲዎች ኢዴፓና መያድን ኢዴፓንና አንድ ፓርቲ ጨምረን አራት ፓርቲዎች ልዩነት ያስመዘገብንባቸው በዚህ አንቀጽ ውስጥ እንዲጨመር የፈለግነው አብይ ጉዳይ ነው። እንዲቀነስ የፈለግነው እንዳለ ሆኖ እንዲጨመር የፈለግነው ከፖለቲካ ፓርቲነት ወይም አባልነት የሚከለከሉ ግለሰቦችና ማህበራት የሚለውን ተመልክተን ክልከላው እንዲያካትታቸው ፕሬዚደንቱን የፌዴሪ ፕሬዚደንትንና አቃቢ ህግን እንዲያካትት ተጨማሪ ሞሽን አቅርበን ነበረ። በዚህ ገዢው ፓርቲ የአቃቢ ህግን ከፖለቲካ አባልነት መከልከል እንደማይቀበል ሲያስረዳ፣ እኛም ደግሞ የአቃቢ ህግ ከፖለቲካ ካልተከለከለ ክሱ ሚዛናዊ አይሆንም፣ እስካሁንም ሚዛን የተዛባ ክስ የሚመሰረተው የፖለቲካ ፓርቲ አባል የሆኑ ወይም ሌሎች ዜጎችን በአሸባሪነት ህግ አቃቢ ህግ አያስከስስም ብሎ የጣለው መዝገብ እስካሁን የለም። 2 ዓመት 3 ዓመት ታስረው ነጻ ብሎ ፍርድ ቤት ሲያሰናብታቸው ይሄ የከፈሉት የሚከፍሉት ዋጋ የአቃቢ ህግ የክስ አመሰራረት ወገንተኝነት ስለሆነ ይህን ለዜጎች ጠቃሚ እንዳልሆነ አስረድተን በልዩነት አስመዝግበናል። 5173 ንዑስ አንቀጽ 51ንም እንደዚሁ ልዩነት አስመዝግበን 573 በዚህ መልኩ ተሻሽሎ ጸድቋል። ሌሎችም ደግሞ ወደፊት እንግዲህ የምናያቸው ስለሆኑ በዚህ መልኩ ተግባርተን መሄዳችን በራሱ አንድ በኢትዮጵያ በሀገራችን የመጀመሪያ ታሪክ ነው ብለን ነው የምናምነው። ምናልባትም ከዚህ በፊት ድርድር ተደርጓል የሚሉት ብዙ ሰዎች አሉ። ግን የድርድሩን ባህሪ ያለማወቅና በምን ላይ እንደተነጋገርን ራሱ ያለመረዳት ጭምር ይመስለኛል። ድርድር ሳይሆን ከዚህ በፊት ሲደረግ የነበረው የምርጫ ስነ ምግባር ወይም የስነ ምግባር ደንብ የማጽደቅ ከሌላ ሀገር የተቀዳውን የስነ ምግባር ደንብ ሀገራችን ብትጠቀስበት ፓርቲዎችና ባለድርሻ አካላት አንድ ላይ የተነጋገሩበት እንጂ ድርድር የተደረገበት አይደለም። አንቀጽ ጠቅሰን አዋጅ አንስተን የጸረ ሽብር አዋጅም የሚዲያ የፕረስ ነጻነትም የሚዲያ አዋጅም የማህበራትም የበጎ አድራጎትና ማህበራት አዋጅም ጨምሮ አጀንዳዎች ናቸው። በዚህ መልኩ ሲደረግ ለመጀመሪያ ጊዜ ስለሆነ ጅማሬው ጥሩ ነው ብለን እናምናለን። ወደፊት የሚሆነውን ነገር እንግዲህ እንዲሁ እያየን ይፋ የምናደርገው ይሆናል።
ቅድም ሲናገሩ እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገቡትን ቃል አልፈጸሙም የሚል ጠቅሰው ነበርና እስቲ ትንሽ ቢያብራሩልን እሱን።
ሁለቱም የሀገሪቱ ርዕሰ ብሔር ፕሬዚደንቱም በመክፈቻ ንግግራቸው የተናገሩት ቃል ያው በሚዲያ የተላለፈ ስለሆነ በማንኛውም መንገድ መደራደር፣ መነጋገርና እንቅፋት የሆኑ ህጎች ህገ መንግስትም ቢሆን ለማሻሻል እንደርሳለን ነው። ጠቅላይ ሚኒስትሩም ይህንኑ ነው የደገሙት። እና አሁን በእነዚህ አጀንዳዎች ላይ ችግር ፈቺ ናቸው ያልናቸው አጀንዳዎች አልተካተቱም። የገዢው ፓርቲ ወይም ኢህአዴግ የማፈግፈግ ጠባይ ያሳይቷል የምንለው ለዛ ነው። እዚያ ላይ አሁን ባሉት በያዝናቸው አጀንዳዎች ቁርጠኝነት ይታያል። ጥሩ ነው። ያንን ሳናመሰግን አናልፈን ቁርጠኝነቱን። በቀሩት አጀንዳዎች ላይ ግን በጣም ችግር ፈቺ የሆኑ ነገሮች በህገ መንግስት ሰበብ ህገ መንግስት ናቸው ይሄ ህገ መንግስትን የሚመለከት ነው የተባለው የቀሩት አጀንዳዎች ችግር ፈቺ የነበሩ ስለሆኑ ገዢው ፓርቲና መንግስት ከገባው ቃል የማፈግፈግ ጠባይ ያሳይቷል የምንለው ከዚያ ጋር ነው።
ያልተካተቱት ህገ መንግስት ውስጥ የሰፈሩ ናቸው አይነኩም ነው የተባለው ወይስ ምንድን ነው?
አዎ፣ ለምሳሌ ፌዴራሊዝም የፌዴራሊዝምና አወቃቀር ፌዴራል አወቃቀሩም ተመልክቶ አስመልክቶ እኛ አጀንዳ ነበረን። በእነዚህ በፌዴራል አወቃቀር ላይ የክልሎችን ግጭት ሊፈታ የሚችል ነበር። ይሄ ፌዴራሊዝም አወቃቀሩ ቢታይ በኦሮሞና በሶማሌ መካከል ያለው ችግር ኦሮሚያ ክልልና ሶማሌ ክልል ላይ በተደጋጋሚ ከጦርነት ሁለቱ የክልል መንግስታት የደረሱበት ሂደት ይታያል። አሁንም እስካሁን እልባት ያላገኘው የወልቃይት የማንነት ጥያቄ የአማራና የትግራይ ድንበር ላይ ያለው ችግር ውዝግቡ እንደ ቀላል የሚታይ አይደለም። ይሄ በፌዴራሊዝም አወቃቀር ክልሎችን ጨምሮ የሚያካትት ስለሆነ ፌዴራሊዝም አጀንዳ ቢሆን ለእነዚህ የህዝብ ጥያቄዎችና የክልል ችግሮችንም ጭምር ይፈታል ብለን እናምን ነበር። እና ይሄ በህገ መንግስት ውስጥ ያለ ስለሆነ የሚል አንድምታ ትርጉም ተሰጥቶት ነው አጀንዳውን ገዢ ፓርቲ ሳይቀበለው ያለፈው።
በእናንተ በኩል እንደ አማራጭ ያቀረባችሁት ካለ እስቲ እሱን ባጭሩም ቢሆን ብትገልጹልን። ወደ ዶክተር ጫኔ ልመለስ።
በጣም ጥሩ ነው የገለጸው አቶ ሙሉጌታ። ነገር ግን አሁን ባለው መንገድ ህገ መንግስቱ የሚሻሻልበት አቅጣጫ በዚህ በድርድር እንደማይሆን፣ ነገር ግን ህገ መንግስታዊ ስርዓቱን ተከትሎ በዛው በህገ መንግስቱ የማሻሻል ስርዓት መሰረት መሻሻል እንደሚችሉ ፍንጭ ጠቁመው ነው ያለፉት። ነገር ግን በአካሄድም ቢሆን አዋጆች በሙሉ በህገ መንግስቱ ውስጥ የወጡ አዋጆች እንደመሆናቸው መጠን ህገ መንግስቱ መሻሻሉ የማይቀር መሆኑ ግን ከዚሁ ከምናሻሽላቸው አዋጆች አንጻር አቅጣጫ የሚሰጡ ናቸው። ስለዚህ ህገ መንግስቱም ቢሆን በዚሁ በህገ መንግስት ማሻሻያ በራሱ መሰረት ያንን ተከትሎ መንግስት ህገ መንግስቱን ማሻሻል እንዳለበት በየክርክር ዘርፉ ማሳሰቢያ እየሰጠን እየሄድን ነው ያለ ነው። ያ እንደሚሆን ምንም የሚያጠራጥር አይደለም። ከዛ በዘለለ ሁኔታ ግን አሁን አቶ ሙሉጌታ ባለው መሰረት ይሄ የፕሬዝደንቱ የአመቱ መግቢያ ሞሽን ሀሳብ ለሁለቱ ምክር ቤቶች ባቀረቡት አቅጣጫ መሰረት ያንንም ተከትሎ ጠቅላይ ሚኒስትሩም እንደዚሁ ይህንኑ ደግመው ያበሰሩበት ምክንያት ስለነበር ህዝቡም ያንን ተከትሎ የፖለቲካ ፓርቲዎቹም በዚህ አይነት መንገድ የመንግስትን አወንታዊ ከምንም በላይ በደስታ ተቀብለን ነው ወደ ድርድሩ ለመግባት የፈለግ ነው እና ያው ድርድር ነው እና ምናልባት ድርድር በባህሪው በተወሰነ ደረጃ ተደራድሮ የሀሳብ የበላይነትን የማግኘት አካሄድ መፈጠር መቻል አለበት ብለን እናስባለን። ይህንንም ለማድረግ ቅድም እንደነገርኩሽ የተወሰኑ ተግዳሮቶችን አይተናል። አንደኛ የፖለቲካ ፓርቲዎች መብዛታቸው፣ ሀሳብ መጠቃለል ያለመቻሉ፣ የሁሉንም ፖለቲካ ፓርቲዎች ሀሳብ ጠቅልሎ ተደራዳሪው ገዢው ፓርቲ ሀሳብ ለመስጠት ብዙ ችግሮች የታዩበት ሂደት እና ሀሳቦችም ሳይጠቃለሉ ውድቅ የሆኑበት ሂደት ታይቷል እና ይህም ቢሆን አሁን በእኛ በተቃዋሚ የፖለቲካ ፓርቲዎች በኩል በተቻለ መጠን መድረኩን ጠበብ አድርገን ድርድሩን እንደ በተቻለ መጠን 2-3 አይነት አቀራረብ ሆኖ ከዛ የኢህአዴግን የሚያቀርባቸውን ሀሳቦች ሞግተን ማሻሻል የምንችልባቸውን መድረኮች እንዲፈጠሩ በፖለቲካ ፓርቲዎች በኩል አዎንታዊ ነገር ይታያል እና ይህንን ወደፊት በሚኖረን የድርድር ሂደት በአጽንኦት የምናየውና መረጃውም ወደፊት ለእናንተ የምናደርሳችሁ ይሆናል።
አዎ እንግዲህ እንደተባለው ድርድር ድርድር ነው። መውደቅ መነሳት ይኖራል፣ መስማማት አለመስማማት ይኖራል እና አሁን ከዚህ በኋላ ምንድን ነው እቅዳችሁ አቶ ሙሉጌታ አበበ?
ከዚህ በኋላ እንግዲህ አሁን ዶክተር መካ እንዳደረገው የፖለቲካ ፓርቲዎች አንድ አይነት ህብረት ፈጥረን ድርድሩን የድርድር ይዘት እንዲኖረውና የድርድር መልክ እንዲኖረው ወግተን ማሸነፍ እንድንችል በድርድር ባህሪ አንዱ ማሳመን ስለሆነ አሳማኝ ነጥቦችን ይዘን ለመቅረብ የራሳችንን የፖለቲካ ፓርቲዎች የራሳችንን ሂደት እየሄድን ነው ያለ ነው። እሱን ወደፊት ልንገልጸው የምንችልበት ደረጃ ይኖራልና ከዚህ በኋላ ግን በአጀንዳ ደረጃ አሁን የሚቀጥለው 5/32 ነው። 5/32 ምርጫ ቦርድን ማጠቃለያ የሚመለከት ነው እና ይህንን ገና አልገባንበትም። አጀንዳውም ስላልቀረበ ስላልታየ እንደዚሁ እንደ 5/73 የተሻለ ነገር ገዢ ፓርቲን ቁርጠኝነቱን አሳይቶ የተሻለ ውጤት እናመጣለን ብለን ተስፋ እናደርጋለን።
አሁን እንግዲህ በአጠቃላይ ከኢህአዴግ ጋር የምታካሄዱት ድርድር የመጨረሻ ግቡ ምንድን ነው ትላላችሁ? ዶክተር ጫኔ
አመሰግናለሁ። የመጨረሻ ግቡ በአጠቃላይ በአዋጆች ዙሪያ ላይ የፖለቲካ ምህዳሩን ማስፋት የሚችሉ ሆነው ከተቀረጹ የህዝብ ድምፅ በአግባቡ እንዲደመጥ ያደርጋል ብለን እናስባለን። የተሳትፎ ፖለቲካንም ከምንም በላይ ያሳድጋል ብለን እናስባለን። ስለዚህ የመንግስት ተቋማት የሚፈጽሙትን የፖለቲካ አድላዊነት የሚፈጽሙ መስመሮች ሁሉ በአጠቃላይ ሙስናንና ኪራይ ሰብሳቢነትን ጨምሮ በጥናት ላይ ተመስርተን የምናቀርባቸው ሀሳቦች ወደ ተግባር የምንቀይራቸው ከሆነና የህግ ማዕቀፍ እንዲኖር ማድረግ ተቻለን ከምንም በላይ የኢትዮጵያ ህዝብ ተጠቃሚ ይሆናል የሚል እምነት ይኖረናል። ስለዚህ የመጨረሻ ግብ የሚሆነው የፖለቲካ ምህዳሩን ማስፋት የሚል ይሆናል። ይሄ ደግሞ እስካሁን ድረስ የፖለቲካ ምህዳሩ ጠቧል እያልን ስንጮህ የነበርነውን አጠቃላይ ሂደት አሁን የፖለቲካ ምህዳሩ ማስፋት የሚቻልበትና የውክልና ስርዓት ማምጣት የሚቻልበትን መንገድ ከተፈጠረ መደማመጥ የሚቻልበት መድረክ መፍጠር ይቻላል። ሐሳብ የሚሸራሸርበት መድረክ መፍጠር ይቻላል። ከምንም በላይ እኛ በባሰምነው መንገድ ገዥውን ፓርቲ ያንኑ ተቀብሎ የሚሄድ ከሆነ አጠቃላይ በኢትዮጵያ ውስጥ የሚታዩ የብሔር ብሔረሰቦች ድምጾች በአግባቡ እንዲደመጡ ለማድረግ የሚያስችል መድረክ እንፈጥራለን ብለን እናስባለን። ይሄ ከሆነ ደግሞ አሁን የሚታዩ የመልካም አስተዳደር ችግሮች እና አጠቃላይ እነኚህ አላሰራ ያሉ የአስፈጻሚው አካል አደረጃጀቶች በሙሉ በውይይት እየተፈቱ በአቅም ደረጃ ጎልብቶ በእውቀት ላይ ከተመሰረተ ስራ ህዝቡ የሚጠቀምበትን መንገድ በውይይት ማምጣት እንችላለን ብዬ አስባለሁ። ግባችን ይሄ ነው የሚሆነው።
አቶ ሙልጌታ አበበ በዚህ ላይ
አመሰግናለሁ። ግቡ ዶክተር የገለጻቸው እንዳሉ ሆኖ በእኔ እምነት በየትኛውም አቅጣጫ ሀገር አሁን ያለችበት ለማንም አስቸጋሪና ውስብስብ የሆነ ሁኔታ ሊፈታ የሚችለው ከድርድር የተሻለ መንገድ የለም። ድርድሩ በዚህ መልኩ ቀጥሎ ብሔራዊ ስሜትን መፍጠር ነው ግቡ እንዲሆን የምንፈልገው እና ማምነው። ብሔራዊ ስሜት ካልተፈጠረ አንድነት ሊኖር አይችልም። አሁን ባለው ሁኔታም ችግሮች የሚቀርቡ አማራጮች ሁሉ ችግር ፈቺዎች አይደሉም። የመልካም አስተዳደር እጦት ቢባል፣ የሙስና ጉዳይ ቢነሳ ብሔራዊ ስሜት ስለጠፋ ነው እነዚህ ነገሮች የሚሰፉት። ከአንድ ስርዓት ወይም ከአንድ አገዛዝ ስርዓት ላይ በሀምሳ በስልሳ የሚቆጠሩ አመራሮች በሙስና ተጠቁና ነቅዘው መገኘት በራሱ ብሔራዊ ስሜት ያለመኖር ትርጉም ነው የሚሰጠው። የመልካም አስተዳደር በየቦታው በየአቅጣጫው በየወረዳው በየቀበሌው ከላይ ጀምሮ እስከታች ድረስ ያሉ ችግሮች ይህን ሁሉ የመልካም አስተዳደር እጦት ሊፈጥር የሚችለው ይሄ ብሔራዊ ስሜት አለመኖሩ ነው። ይሄ የድርድር ግብ ሊሆን ይገባል ብለን የምናምነው ህዝቡም በንቃት ተከታትሎ እየተከታተለም ነው። ዶክተር እንዳለው የራሱንም ሀሳብ ማሳተፍ የሚችልበትን መድረክ ስልጣኑና መድረኩ የህዝቡ ስለሆነ ያንን ጭምር እያካተትን በምናደርገው የድርድር ሂደት ብሔራዊ ስሜትን፣ አንድነትን፣ መከባበርንና ፍቅርን ያመጣል፣ ምህዳሩን ያሰፋል። እነዚህ መልካም አስተዳደር እጦትና የሙስና ሀገርን ወደኋላ ሊቆጥቱ የሚችሉ ችግሮች በዚህ መልኩ ይቀረፋሉ ብለን እናምናለን። ይህ ደግሞ ይህንን ለማድረግ ሁልጊዜም በመግቢያችንም ላይ ብዙ ጊዜ ሲያከራክረን የነበረው ኢህአዴግን ለማድረግ ቁርጠኛ ነው ወይ፣ ቁርጠኝነቱ አለው ወይ የሚል ጥያቄዎች ነበሩ ሲነሱ የነበሩት እና አሁን ጥሩ ጅምር ነው። በሚቀጥሉትም አጀንዳዎች ላይ ቁርጠኝነቱን አሳይቶ ያቀረብናቸው አጀንዳዎች ሁሉ ኢህአዴግ አጀንዳ ያላቀረበባቸው እኛ የያዝናቸው እኛ አቅርበናቸው የተያዙ አጀንዳዎች አሉ። በእንደነ ጸረ ሽብሮቹም አጀንዳዎች እና በዚህም ላይ ኢህአዴግ ቁርጠኝነቱን አሳይቶ እቺ ሀገር ወደ አንድ እንድትመጣ ህዝቦቿም ከእንዲህ አይነት ጥሩ ካልሆነ አቅጣጫ የሀገሪቱን ገጽታ ሊያጠፋ ከሚችል ታሪኳንና ሴቷን ሊያጠፋ ከሚችል ተግባር ወደ አንድ ሀሳብ እንዲመለስ ኢህአዴግ አሁንም ከሚያስቀምጣቸው ጥቃቅን ነገሮችና ወይም ሌላ ችግሮች ሊታቀብ ይገባዋል እና ቁርጠኝነቱን ሊያሳይ ይገባዋል። ለህዝቡ ለህዝቡ ጥያቄ ክብር ሰጥቶ ይሄ ድርድር በዚህ በጀመረው መልኩ ቀጥሎ ውጤት ያመጣል ብለን ተስፋ እናደርጋለን። ግቡም ብሔራዊ አንድነትን መፍጠር ቢያመጣ የተሻለ ነገር ለዚች ሀገር የሚበጅ ይሆናል ብለን እናምናለን።
እሽ፣ እንግዲህ የመኢአድ ምክትል ፕሬዚደንት አቶ ሙልጌታ አበበ፣ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
ክብራትና ክብራን አድማጮች የቅዳሜ ምሽት ፕሮግራማችንን አጋምሰናል። በመግቢያው ወደ ተቀስኩት ከማንዴላ ዋሽንግተን በእንግሊዝኛ አጽሮት ያሊ የዘንድሮ ተሳታፊ ወጣት ጋር የተደረገውን ውይይት ይሆናል ጽዮን ግርማ በሙዚቃ ቃና ቦታ የምታቀርበው። በስነ ልቦና ሳይንስ በኢትዮጵያ ለማህበረሰቡ በሬዲዮ ፕሮግራም ጭምር አገልግሎት የሚሰጡ ወጣቶችን የሚመለከት ዝግጅት ነው። ከዚህ ፕሮግራም መስራቾች ውስጥ አንዷ ትዕግስት ዋልተ ንጉስ ትባላለች። ትምህርቷን ያጠናቀቀችው ከአዲስ አበባ ዩኒቨርሲቲ የስነ ልቦና ሳይንስ ትምህርት ክፍል ነው። በአሁኑ ሰዓት የእርቅ ማዕድ የተሰኘ የሬዲዮ ፕሮግራም ተባባሪ አዘጋጅ በመሆን የስነ ልቦና ችግር ላለባቸው ወጣቶች የማማከርና ማህበራዊ ችግሮችን ለመቀነስ ትሰራለች። የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ነች። እዚህ ስቱዲዮአችን መጥታ ከጽዮን ግርማ ጋር በሰራችው ስራ ዙሪያ ውይይት አድርጋለች። አብራችሁን ቆዩ።
እስቲ በዚህን ያህል 10 ዓመት ጊዜ ውስጥ ምን አገልግሎት ሰጣችሁ ለማህበረሰቡ በማማከር? እንደው ትልቅ ለውጥ አምጥተንበታል የምትሉት ምንድን ነው? በስራችሁ ውስጥ
ትልቁ አምጥተናል የምንለው ስነ ልቦናን አሳውቀናል ብለን እናስባለን። ይሄ ማለት የስነ ልቦና ኮንሰፕቱ፣ ስነ ልቦና የሚለው ቃሉ በማህበረሰብ ውስጥ እንደ አይምሮ የሚያነብ እንደ ጥንቁልና እንደ መንፈሳዊ ስራ ተደርጎ ነበር የሚቆጠር የነበረው። በሱም በጣም ተንገላተናል። 2-3 አመት እንደው ከ8 ጊዜ ባልበለጠ ጊዜ በጣም ከፍተኛ ኪሳራ ደርሶብን ቢሮዎች ይዘጉ ነበር። ቤተሰቦቻችን ናቸው በነገራችን ላይ ኢቭን የሚደግፉልን የነበረው።
ወዲያውኑ ነው ሬዲዮ የጀመራችሁት ወይስ
ከ3 አመት በኋላ ነው ሬዲዮ? ሬዲዮንም አንዱ ትልቁ የጀመርንበት ምክንያት ምንድነው? ቢሮ ከፍተናል፣ አገልግሎት መስጠት እንፈልጋለን። ሰው ግን እየመጣ አይደለም። ሰው ምንም እየሰራ ነው ያለው ነው ነገር ብዙ እየተረዳን አይደለም። ብዙ ጊዜ ከጥንቅልግና ጋር ነበረ። ማስታወሰው አንዴ ስልጠና በነጻ ለመስጠት ቢሮአችን ፈልገን ለማስተዋወቅ ፈልገን ባነር አድርገን ነበረ ወደ ፒያሳ ምናምን አካባቢ ላይ ያው ታውቂያለሽ፣ ባነር ሁሉ ሰቅለን ፍላየር በትነን ነበር እና ሰው መጣ። 1-6-7 ሰው መጥቶ በጣም በቃ ተገርሞ ነው የመጡት። እናንተ ናችሁ የምታማክሩት? ምንድን ነው መዳፍ ነው የምታነቡት? እጅ ነው የምታነቡት? ምንድን ነው እስቲ ንገሪኝ፣ ከምን ፊቴን አይተሽ ምንድን ነው ያደረግኩት? ምን እያሰብኩኝ ነው? በጣም ያስደነግጥሻል። እኛ ይሄ አይደለም ፕሮፌሽኑ፣ ስነ ልቦና ይሄ አይደለም። ከዛም በኋላ ነው ቁጭ ብለን ማሰብ ጀመርን። ሰውም እየተረዳን አይደለም፣ ስለዚህ ማህበረሰቡ ይሄ ሰርቪስ እንደሚያስፈልገው እርግጠኛ ነን፣ ስለዚህ የሆነ መንገድ መፈለግ አለብናል እና ሬዲዮ ጋር መጣን። ሬዲዮን ትልቅ የመረጥንበት ምክንያት ሬዲዮ ሁሉም ሰው ይሰማል፣ ሁሉም ሰው ጋር አለ። ታክሲ ውስጥም ወክም ሲያረግ ሰው ይሰማዋል። በሬዲዮ የስነ ልቦናውን አገልግሎት ለማስተዋወቅ ጀመርን ማለት ነው። አዲስ መንገድ ከእርቅ ማዕድ በፊት አዲስ መንገድ ነው የተጀመረው። አዲስ መንገድን ከጀመርን በኋላ ሰዎች መምጣት ጀመሩ። ሲመጡ ምንድን ነው የሚሉት? እንዴ ባለፈው እኮ ሬዲዮ ላይ ያወራችሁት ነገር እኮ የኔ ታሪክ ነው፣ ባለፈው ያነሳችሁት ችግር የኔ ታሪክ ነው። ምንድን ነው ችግሩ? አለ። ሰዎች ግን ለችግሩ ስም አልሰጡትም። ለምሳሌ ዲፕሬሽን ወይም ድብርት እንላለን። አለ እኮ ሲምፕተሙ፣ አለ ምልክቱ፣ አለ ያ ሰው እየተሰማው ነው። ስራ መሄድ አይፈልግም፣ መልበስ አይፈልግም፣ መኖር አይፈልግም። ግን አያውቀው ችግርም እንደሆነም አልተረዳውም። ምን ብሎ ነው የሚያስቡት ሰዎች? በቃ እድለኛ ስላልሆንኩ ነው ወይ ፈጣሪ ስላልተመለከተኝ ነው ወይ ደግሞ እኔ ችግር አለብኝ ብለው ነው የሚያስቡት። እና እኛ ስም ሰጠ ነው፣ በጣም ስም ሰጠ ነው። ምልክቶችንም መናገር ጀመርን። ሰዎችም መምጣት ጀመሩ ቢሮ ማለት ነው።
የአገልግሎቱን ሊቀበሉ የሚመጡ ሰዎችን ነው ሬዲዮ ላይ የምታመጧቸው? ሬዲዮ ላይ ቀርበው ቃለ ምልልስ ይሰጣሉ በርካታ ሰዎች። እኔም ኢትዮጵያ በነበርኩ ጊዜ በደንብ ሰማው ነበረ እና እንዲያውም ትዝ ይለኛል የእርቅ ማዕድ በፕሮግራም በሚሰማበት ጊዜ ታክሲ ላይ፣ መንገድ ላይ አንድ አይነት ድምጾች የመሰማት ነገር አለ እና አገልግሎቱን ሊያገኙ የሚመጡትን ሰዎች ነው ለሬዲዮ የምትጋብዟቸው? ፈቃደኛ የሆኑትን እንዴት ነው ሬዲዮ ላይ የምታቀርቧቸው የምትመርጧቸው?
ከአዲስ መንገድ በኋላ አዲስ መንገድን እየሰራን ኬዞችን እንጠቀም ነበረ ለማብራራት፣ በተለይ ስለ ስነ ልቦና ችግሮች ለማብራራት እና ሰዎች ቢሮ እየመጡ ይሄ የተናገራችኋት ኬዝ ግን ፈጥራችሁ ነው አደለ? ሰው ላይ አልተፈጠረም ይሉኛል። ምናልባት የቤተሰብ ጣልቃ ገብነት ሊሆን ይችላል፣ የኢኮኖሚ ችግር ሊሆን ይችላል፣ የመግባባት ችግር ሊሆን ይችላል። ግን እኔ ከማውቀው ወይም ካነበብኩት ካየሁት ከተማርኩት ኬዝ አንስቼ ስናገራ እቺ ነገር ግን ፈጥራችኋት ነው አደለች? ይሄ ነገር እውነት ኢትዮጵያ ውስጥ ችግር አለ የሚሉ ሰዎች በዙ። ከዛም በኋላ ማሰብ ጀመርን። ያው ብዙ ጊዜ ስራችን ላይ በመሻሻል በማሰብ ነው እዚህ ደረጃም ላይ ደረስን። ሰው ይሄ ነገር የተሰራ የተቀነባበረ ታሪክ ይመስለዋል፣ ግን ይሄ የኛ ታሪክ ነው፣ የብዙ ሴቶች ታሪክ ነው፣ የብዙ ባለትዳሮች ታሪክ ነው። ስለዚህ ይሄንን ሾው ወደ ሪያሊቲ መቀየር መቻል አለብን። ሰዎች ራሳቸው የችግሩ ባለቤት መጥተው ሲናገሩ ሰዎች የበለጠ ያምኗቸዋል፣ ሰዎች የበለጠ ይረዷቸዋል። እና ማስተማርም መልእክትን ማስተላለፍ እንችላለን ብለን አሰብንና እርቀ ማዕድ የሚለውን ፕሮግራም ቁጭ ብለን አብረን ተፈጠረ ማለት ነው መጣ ማለት ነው። እርቀ ማዕድ ከመጣ በኋላ እንዴት ነው ሰዎችን ምን መርጣቸው? እርቀ ማዕድ ቢሮአችን የመጡ ሰዎች በሙሉ እርቀ ማዕድ ላይ አይገቡም። በነገራችን ላይ የራሱ የምንመርጥበት ክራይቴሪያ አለን። አንደኛው ቅድም እንዳልሽው ፈቃደኝነት ነው። ሁለተኛው ታሪኩ ያስተምራል ወይ? ምን መልእክት ያስተላልፋል? አድማጩ ይማርበታል ወይ? የሚለውም እንደ አንዱ ክራይቴሪያችን የመምረጫችን መስፈርት ነው ብዬ ነው የማስበው። ከዛ በኋላ ደግሞ ከታሪክ ውስጥ ከቀረበ በኋላ የስነ ልቦና አገልግሎት፣ የምክክር አገልግሎት መስጠት እንችላለን ወይ? ሰርቪሱ አለ ወይ? አቅሙ አለ ወይ? የሚለውን ደግሞ እንመለከታለን።
እንዳልሽው እንግዲህ በሳምንት አንድ ቀን የሚቀርበውን ፕሮግራም ነው አድማጭ የሚሰማው፣ እኛ የምንሰማው የሚከታተላችሁም ሰው የሚሰማው። አንቺ ደግሞ እንደነገርሽን ከጀርባ ብዙ ሰው አገልግሎቱን ያገኛል። ና እንደው በአንድ አመት ውስጥ አገልግሎት የሚያገኘውን ሰው ቁጥር ግምት ውስጥ ለመክተት ምን ያህል አገልግሎት ትሰጣላችሁ?
የሚገርምሽ እዚህ ከመምጣቴ በፊት የአንድ አመቱን ሪፖርት እያየ ነው ነበረ። የሚያሳየን ሪፖርታችን ዳታችን ውስጥ የተመዘገቡ ሰዎች አገልግሎት ያገኙ ሰዎች ይህ ምልሽ ምንድነው ወኪን አሉ መጥተው ገብተው ሳይመዘገቡ ጠይቀው ችግር አለብኝ ግን ችግሬን ከእናንተ ጋራ ለመስራት ወይ ሰዓት አይመቸኝም ወይ ከክፍለ ሀገር ነው የመጣሁት ብለው ሳይመዘገቡ የሚወጡ በርካታ ሰዎች አሉ። እነሱን ሳይጨምር ማለት ነው 1000 ሰዎችን ያክል ሰጥተናል ማለት ነው የምክክር አገልግሎት በነጻ።
በማህበረሰብ ውስጥ ኢትዮጵያ እንደምናውቀው ሰፊ ነው። አገልግሎቱን የምትሰጡት አዲስ አበባ ውስጥ ነው፣ ግን ደግሞ የኢትዮጵያ ማካለልም ማዳረስም አይቻልም ሰፊ ነው እና እንደ ማህበረሰብ በየጊዜው የሚያሳልፈው ችግር ይበልጣል። ተደስቶ ከሚኖረው የኢኮኖሚ ችግር አለ፣ የፖለቲካም ችግር አለ። በርካታ ነው ችግሩ፣ አንድ ሁለት ተብሎ የሚቆጠር አይደለም። እና እንደዚህ አይነት ችግር ያለበት ማህበረሰብ እንደ ማህበረሰብ እንዴት አድርጎ ነው የሚፈታው ችግሩ? የስነ ልቦና አገልግሎት ያስፈልገዋል ወይ? ለማህበረሰብ የስነ ልቦና አገልግሎት ለመስጠትስ ለማዳረስስ? ቅድም እንዳልሽው መጀመሪያ ላይ ችግር አለብኝ ብሎ መቀበል በራሱ ራሱ ችግር ነው። ምክንያቱም ችግር መሆኑን አያውቀውም ሰው። ችግሩን ነው የሚያስተናግደው፣ ጫናውን ያለውን የዕለት ተዕለት ኑሮውን ነው ላይ ነው የሚያተኩረውና እነሱ ችግሮች አሉ ብሎ አያስብምና እንደ ማህበረሰብ እንደዚህ አይነት አገልግሎት የሚሰጥበት ሁኔታ አለ ወይ? ሊደረግስ ይችላል ወይ?
በእርግጥ ልክ ነሽ። ብዙ ሰዎች አሁንም ድረስ ማለት ነው የሚጠይቁት ጥያቄ ይሄ ነው። እዚህ ሀገር ውስጥም ተጠይቄያለሁ፣ ይሄ ነው ወይ? ይሄ ያስፈልጋል ወይ? ኢቨን ለአፍሪካ ያስፈልጋል ወይ? ለኢትዮጵያ ያስፈልጋል ወይ? የማህበረሰብ አገልግሎት ስራ መዳረስስ ይቻላል ወይ? መድረስስ ይቻላል ወይ? የሚሉት እነዚህ ሁለት ጥያቄዎች እየተነሱ ነው ያሉት። ምናልባት ከመጀመሪያው ልጀምርና የዚህ የሳይኮሶሻል ስፖርት ወይንም የማህበረሰባዊና ስነ ልቦናዊ አገልግሎት መኖሩ በራሱ ሀገራችን ውስጥ በኢኮኖሚ ላይ ለውጥ ያመጣል ብለን እናምናለን። አገሪቷ ላይ እንደ ሀገሪቷ ለውጥ ያመጣል ብለን እናምናለን። ምክንያቱም ይህንን ያልኩበት ትልቁ ምክንያት ምንድን ነው? ሰዎች ለማደግ ያው እንግዲህ ጥሩ ስራ ሰርተው ገንዘብም ለማግኘት እንደ በኢኮኖሚ ለመበልጸግ በቤተሰብም ለመበልጸግ ያ ማለት አግብተሽም እኮ ጥሩ ቤተሰብ መመስረት ራሱን የቻለ ትልቅ ስራ ነው ማለት ነው። ይህንን ለማድረግ የተረጋጋ አይምሮ ያስፈልጋቸዋል ብዬ አስባለሁ። ከብዙ ነገር የጸዳ አይምሮ ያስፈልጋቸዋል። የተረጋጋ አይምሮ ብቻ ሳይሆን ስራቸው ላይ፣ ህይወታቸው ላይ፣ ትዳራቸው ላይ፣ ማህበራዊም ህይወታቸውም ጭምር ማለት ነው ራሽናል ወይንም ደግሞ ምክንያታዊ የሆነ ውሳኔ መወሰን መቻል አለባቸው። በጣም የተረጋጋ ውሳኔ መወሰን መቻል አለባቸው። ይህንን ለመወሰን የተረጋጋ አይምሮ ያስፈልጋል። እኛ የምንሰጠው ስራ ሰርቪስ ወይንም እኛ የምንሰጠው አገልግሎት ሰዎች የተረጋጋ አይምሮ እንዲኖራቸው አብረን በጋራ ከሰዎች ጋር እንሰራለን። ስለዚህ እነዚህ ሰዎች እኛ ጋር ሲመጡ ያልተረጋጋ መንፈስ ይዘው ነው የሚመጡት። ስለዚህ የእኛ ስራ ምንድን ነው? ከእነሱ ጋር ቁጭ ብለን በጋራ ወደ መረጋጋት ማምጣት።
አዎ እንግዲህ እነሱ እናንተ ጋር መጥተው አገልግሎት የሚሰጡት ናቸው። የኔ ጥያቄ እንደ አገር እንደ ህዝብ እናንተ ጋር መምጣት የማይችሉ ህዝብ ስንል ሁሉንም ህዝብ ሊሆን ይችላል። እንዳልሹ የአእምሮ መረጋጋት አለመኖር በህዝብም ላይ ነው ያለው። ካየናቸው የዚህን አመት እንኳን የኢትዮጵያን ታሪክ ብናየው በዚህ አመት በጣም ብዙ አጋጣሚዎች አጋጥመዋልና ያ እንደ ማህበረሰብ የአእምሮ አለመረጋጋት ይፈጥራል። ይሄ አይምሮን አለመረጋጋት እንደ ህዝብ ወደ አይምሮ መረጋጋት የሚያመጣበት አገልግሎት መስጠት ይቻላል ወይ? ማዳረስ ይቻላል ወይ? አለመዳረሱስ የሚያስከትለው ጉዳት ምንድን ነው?
ማዳረስ ይቻላል ብዬ አስባለሁ። የጊዜ ጉዳይ ነው። ምክንያቱም አሁን ለምሳሌ እንደ እርቀ ማዕድ እቅዶች አሉን። እቅዳችን ምንድነው? የመጀመሪያው እቅዳችን ምሳሌ ያክል እንትኑን ማዕከሉን ቢሮውን ወደ ሴንተርነት መቀየር ወደ ማዕከልነት መቀየርና ማስፋፋት በጣም ብዙ ሰዎች አገልግሎት እንዲያገኙ ማድረግ። ይሄ ማለት እንግዲህ የብዙ ሚሊዮን የኢትዮጵያ ህዝብ አገልግሎት መጥቶ እኛ ቢሮ መውሰድ ይችላል ማለት አይደለም። እንዳልሽው ከአዲስ አበባ ውጪ የሚኖሩ በርካታ ሰዎች አሉ። ስለዚህ ይሄንን ችግር ለመቅረፍ ፓይለት ፕሮጀክቶችን አስበናል። በተለይ ደግሞ የሙከራ ፕሮጀክቶችን ወይንም ስራዎችን አስበናል። የመረጥናቸው ቦታዎች አሉ። ለምሳሌ ትምህርት ቤቶች፣ የእምነት ተቋማቶች፣ ምክንያቱም ማህበሮች አሉ፣ በእምነት ስር ያሉ ማህበሮች አሉ፣ ሰዎች የሚገናኙባቸው ትምህርት ቤቶች አሉ። ትምህርት ቤት በተለይ በጣም ትልቁ የኛ ታርጌታችን ነው ብዬ አስባለሁ። ምክንያቱም ቤተሰብ እናት አባት ልጅን አንድ ሙሉ ቤተሰብ ትምህርት ቤት ውስጥ ነው የምታገኘው። እድሮች አሉ፣ ለዚህ ተቋማቶች አሉ እና ከእነሱ ጋር ለመስራት አስበናል። እነሱ ጋር መስራታችን ምንድነው? እነሱ ብዙ ሰው ማግኘት ይችላሉ። እኛ ቢሮ ሰው የግድ መምጣት የለበትም። በእድር ውስጥ ሰው አገልግሎት ማግኘት ይችላል። ለምሳሌ ፖሊስ ጣቢያዎችን አስበናል። ፖሊስ ጣቢያዎቹ ካየሽ ብዙ ጊዜ ግን የማስማማት ስራ ይሰራሉ፣ እዛ ውስጥ የሚገኙ ሰዎች ማለት ነው። ግጭቶችን፣ ድብድቦች ወይንም ምናልባት የቤተሰብ ግጭቶች ሲመጡ የመሬት የውርስ ግጭት ሲመጣ እዛ የሚያስማሙበት ሁኔታዎች አሉና ትንሽ በዚህ ማህበራዊና ስነ ልቦናዊ ሳይንስ እነዚህ ሰዎች ቢታገሱ አንድ የተሻለ ነገር መስራት ይችላሉ ብለን እናስባለን። ስለዚህ እነዛ ሰዎች ግድ ቢሮ መምጣት የለባቸውም። ከዛ በተጨማሪ ክልሎችን አስበናል። ክልሎችን ግን ስናስብ በፕሮጀክቶች ነው የምናስበው። ክልሎች ውስጥ እንዳልኩሽ ትምህርት ቤቶችን ማዳረስ ልክ በአዲስ አበባ ሁኔታ ማለት ነው። ትምህርት ቤቶችን ማዳረስ፣ የእምነት ተቋማቾችን ማዳረስ፣ በዚህ ሁኔታ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ግን ይሄ የአንድ ቀን ስራ አይደለም። የብዙ የአስር አመት እቅዳችን ነው። በአስር አመት ውስጥ እስከ ክፍለ ሀገር ድረስ ደርሰን ሰርቪሱ ወይንም አገልግሎቱ ሰዎች በአካባቢያቸው የሚያገኙበት ሁኔታ ለመፍጠር ነው ያሰብነው። የግድ ወደ እኛ ቢሮ መምጣት የለባቸውም ብዬ ነው የማስበው።
የወጣቶች መሰረታዊ የሆነ ችግር ምንድን ነው? አሁን ኢትዮጵያ ውስጥ ከምትሰሯቸው ስራዎችና ከምታጠኗቸው ጥናቶች ከጓደኝነት ከትዳር በተጨማሪ አእምሯቸውን የሚረብሽ የአእምሮ አለመረጋጋት የሚፈጥርባቸው ምንድን ናቸው መሰረታዊ ችግሮች?
ግንኙነት ትልቁ ቦታ ይወስዳል። እኛ ጋር የሚመጡ ብዙ ወጣቶች የግንኙነት የፍቅር ጉዳይ ነው። ሌላው ደግሞ የእምነት ጉዳይ በጣም ይመጣል። ያለመተማመን ግድ በግንኙነት ውስጥ ብቻ አይደለም። ገንዘቤን ሰጥቼው ገንዘቤን ካደኝ ምናልባት እዚህም ሀገር አሜሪካን ሀገር ውስጥ የሚኖሩ ሰዎች እኛ ጋር ቢሮ የሚመጡበት ሁኔታዎች አሉ። ለእህቴ ብር ልኬ ቤት እንድትሰራ ወይ የሆነ ነገር እንድታረግ ብዬ ገንዘቡን ካደችኝ የእምነት ጉዳዮች በጣም አሁን በጣም በሰፊ ሁኔታ እየመጡ ነው ያሉት። በሬዲዮ ፕሮግራማችንም በተደጋጋሚ ለማስተማር ጥረት አድርገናልም እያስተማርን ነው ያለ ነው። ከአረብ ሀገርም የሚመጡ ሰዎች ማለት ነው። እንደዚህ ገንዘብ ልኬ ነበረ ቤተሰብ አስቀምጡልኝ ብዬ፣ ግን አሁን የለም። ለወንድሜ ሰጥቼ ነበር፣ ለጓደኛ ሰጥቼ ነበር፣ ለባሌ ሰጥቼ ነበር፣ የለም የሚሉ ሁኔታዎች አሉ። አንዳንዴ እንዲያውም በጣም አስደንጋጭ ሁኔታ እኛ የሚያጋጥመን አለ። ባልና ሚስት እንኳን ሆነው ወደ አረብ ሀገር ሄዳ በምትሰራበት ሁኔታ ባለቤቴ በህይወት የለችም አርፋለች ብሎ እስከ ማስወጣት ድረስ በጋዜጣ እስከ ማሳወች ድረስ ተደርሶ ንብረትና ቤት የማጠቃለል ሁኔታዎች ሁሉ አጋጥመውናል እኛ ጋር ስራ ላይ ና የእምነት ጥያቄ ትልቁ ቦታ አለው ብዬ አስባለሁኝ።
ለምንድን ነው የበዛው የተበራከተው እንዲህ ያለ ነገር? ምክንያቱም ድሮ ወላጆቻችንም ከኛም በፊት የነበሩት እምነትና ታማኝነት አንደኛው የማህበረሰቡ የስነ ምግባር ትልቅ መገለጫ እንደሆነና እንደውም ኢትዮጵያዊ ልጅ በዚህ የተባረከ ነው የምንሰጠው የሚባል ታሪክ ነው ያለው እና እንዴት መጣ? እንዴት ተከሰተ?
ልክ ነሽ። እኛ በጣም ከሚያስጨንቁን ጥያቄዎች ውስጥ አንዱ ይሄ ነው። እንደውም አንዳንዴ እርቅ ማዕድ የሚመጡት ሰዎች ከጋብቻ ባልተናነሰ የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ፣ እንዲህ አይነት ነገሮች እየመጡ ነው እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር? እንደው ዘመኑ ነው ሰዎች ይላሉ፣ ስምንተኛው ሺ ደርሶ ነው ይላሉ። ግን እኛ ምንድን ነው ትልቁ ያገኘነው መነሻ ብለን የምናስበው ከኢኮኖሚ ጋር እናገናኘዋለን። በእርግጥ ከኢኮኖሚ ጋር ብቻ ሳይሆን ሰዎች በአጭር ጊዜ መበልጸግ ሜንታሊቲ እያያዝን ነው ብዬ አስባለሁኝ። አስተሳሰብ እያያዝን ነው በአጭር ጊዜ እቺ በተለይ የመልፋቷ የመድከሟ በላብሽ ለፍተሽ የሆነ ነገር ላይ መድረስ ወይም ረጅም ጊዜ ታግሰሽ ማለፍ የሚባለው አስተሳሰብ ከኛ እየወጣ ነው። ለምን ጠፋ ብለሽ ስታስቢ እኔ ብዙ ጊዜ ተጠያቂ የማደርገው ቤተሰብን ነው። ልጆች ያለን ቤተሰቦች ነን። ለመሰለሽ አሁን ላይ በተለይ አሁን ላይ እኔ የሚያሰጋኝም ነገር ስላለ ነው። ልጆችን ስናሳድግ የሚፈልጉትን ነገር በሙሉ እንሰጣለን። በተለይ ደግሞ አዲስ አበባ እንደው ሌሎችን መናገር አልችልም። የሚጠይቁት ነገር ያገኙታል ምንም ነገር ሳይለፉ ምንም ነገር ሳይደክሙ ሽልማትም በዩ ማበረታቻም በዩ ጥሩ ጤት ማመጣሽ አልመጣሽ ቫኬሽን ትወጫለሽ። በተለይ ደግሞ ከፍተኛ ገቢ ያላቸው ቤተሰቦች ወደ ውጭ ሀገር ልጆቻቸውን ይዘው ይሄዳሉ። ባህሪ ጥሩ ባህሪ አላሳየሽም አሳየሽም ከምግብ ከመጠጥ ከልብስ ከቤዚክ ነገሮች ከመሰረታዊ ነገሮች ውጪ ይደረግልሻል፣ እላፊ ነገር ይደረግልሻል፣ መጫወቻ ይገዛልሻል። ስለዚህ አይምሮሽ ምንድነው እየተማረ የሚያድገው የምፈልገውን ነገር በአጭር ጊዜ ማግኘት እችላለሁኝ፣ የምፈልገውን የጠየኩትን ነገር ማግኘት እችላለሁ፣ ጠብቄ ማግኘት አይጠበቅብኝም የሚል ሜንታሊቲ አለ ብዬ አስባለሁኝ። ሌላው እምነት ተቋማት ግን ፕሮግራምም ሰርተናል ሬዲዮ ፕሮግራም ላይ እምነት ተቋማት አስተምህሮቶች አሉ፣ የሃይማኖት አስተምህሮቶች ወይንም ስብከቶች አሉ፣ በእስልምናም በክርስትና ማለት ነው። እነዚህ አስተምህሮቶች ላይ እነዚህ ስለ እምነት እንማራለን ወይ በትክክል አስተምህሮቶች ውስጥ አሉ ወይ የተሰጡ ነው ያሉት ወይ? እኛ እንደውም ከዚህ በፊትም ከእምነት ተቋማትም ሰዎችንም ጋብዘን ከሁሉም ሃይማኖቶች ከእስልምናም ከክርስትናም ሬዲዮ ፕሮግራም ላይም አወያይተናል። ምክንያቱም ያው ትልቁን ሚና ይጫወታሉ ብለን ነው የምናስበው እንደ ኢትዮጵያዊ ለእምነት ለሃይማኖት ትልቅ ቦታ የምንሰጥ ሰዎች ህዝቦች ስለሆነን ማለት ነው። እና እዛ ቦታም ላይም ይክፍተታ ያለሁኝ ብዙ ስብከቶች አሉ፣ ብዙ ትምህርቶች አሉ። ግን ትምህርቶቻችን ስብከቶቻችን እዚህ ላይ ደግሞ በጣም ቢያተኩሩ ለእኔ በጣም ደስ ይለኛል ብዬ አስባለሁ። እና
ሌሎችስ ችግሮች ለምሳሌ ከድህነት ጋር የተያያዙ ወጣቶች ላይ የሚከሰቱ አሁን እንግዲህ ጠቀስ እንዳረግሽው ለልጆቻቸው ማድረግ የሚፈልጉትን ነገር ማድረግ የሚችሉ ወላጆች ላይ ያለ ችግር ነው የሚሆነው ይሄኛው። ግን ደግሞ እንደሱ ደግሞ ማድረግ በማይችሉ ቤተሰብ ውስጥ የሚያድጉ በጣም ብዙ ናቸው። በመቶኛ ብናስቀምጠው የሚበዛውን ቁጥር የሚወስዱት እነሱ ናቸው። እና የእነሱስ ችግር እንደ ወጣት ያለባቸው ችግር እንደው ምንድን ነው?
ኢኮኖሚ ችግር ውስጥ ያሉ ሰዎች ያው ከጎንሽ ያለውን ነው ቀና ብለሽ የምትመለከቹ። ያደገውን የበለጸገውን ሰው ነው የምትጠብቂው፣ የምታየው፣ የምትመለከቹ። እና መመልከትሽ ብቻ ሳይሆን ከትምህርት ቤትም ከአካባቢሽም የሚሰጥሽ ነገር አለ፣ ማለት ምክሮች አሉ። እከሌኮ በዚህ እድሜው ይሄንን ነገር አገኘ፣ እከሌኮ በዚህ ጊዜ ይሄንን ነገር በለጸገ፣ ገንዘብ አገኘ፣ ተጠቀመ፣ አደገ የሚባለውን ነገር ትሰማያለች። ከዛ ውጪ እኔ ከወጣቶች ጋር እንሰራለን የሚሉኝ ነገር አለ። ወጣቱ እኔ 40 አመቴ ላይ እንዲህ አልፈልኝ አልፈልግም፣ 40 አመቴ ላይ መበልጸግ አልፈልግም፣ ስለዚህ አሁን መቀየር ፈልጋለሁ፣ አሁን ማደግ ፈልጋለሁ ደግሞ የሚሉ ሰዎች አሉ። ቀና ብለን ደግሞ የምንመለከት ሰዎች አሉ። ስለዚህ ማሰቡ ብቻ አይደለም፣ አስበሽም እቅድ ከሌለሽ፣ ለመስራት ካልጣርሽ፣ ሞራሉ ከሌለሽ፣ ተናሳሽነት ከሌለሽ አቋራጭ መንገድ ነው የምትጠቀሚው በትክክል።
ሌላ ደግሞ ለምሳሌ ከመደፈር ጋር ተያይዞ ከጾታ ጥቃት ጋር ተያይዞ ችግር የሚደርስባቸው ወጣቶች አሉ። ለምሳሌ የአሜሪካ ድምጽ የሸፈነው አንድ ታሪክ ነበር። 7 የሚሆኑ የስድስት አመት የሰባት አመት የስምንት አመት ወንድ ህጻናት አካባቢያቸው ባለ ልጅ የጾታ ጥቃት እንደደረሰባቸው ና ከዛ በኋላ ግን አንድ አመት ሆኖታል ደፋሪ ተብሎ የተጠረጠረው ሰው እስር ቤት ነው ያለው። እነሱ ያንን በአጭር ጊዜ ፍትህም አላገኙም እንግዲህ ቤተሰቦች እንደሚሉት። ከዛ ጎን ባልተናነሰ ግን እነዚህ ህጻናት በአካባቢያቸው በጣም የመገለል አደጋ እንደደረሰባቸው ቤተሰቦቻቸው ተናግረዋል። እና ይሄ ነገር ወዴት የሚሄድ ነው? ምን ያሳያል? እናንተ ጋር እንደዚህ ያሉ ጉዳዮች ይመጣሉ ወይ? ትሸፍኗቸዋላችሁ ወይ? ማህበረሰቡን ስለማስተማር ትሰራላችሁ ወይ?
አዎ፣ እንደዚህ አይነት ጉዳዮች ሲመጡ እንግዲህ ሁለት አካሄዶች አሉ። አንደኛው ያው የህግ አካሄድ አለ። ማለት ያው በፍርድ ቤት በህግ ይጠይቃሉ ስለ ጥቃቱ፣ ስለ ደረሰው ጥቃት። ኦፍኮርስ አጋጥሞን ያውቃል፣ እኛም ሰርተን እናውቃል እንደ አይነት ጉዳይ ላይ። ግን ያው እኛ የምክክር አገልግሎቱን የማህበረሰባዊና ስነ ልቦናዊ አገልግሎት ስለምንሰጥ እሱ ላይ ነው በብዛት ትኩረት የምናደርገው። ክስ በህጉ ላይም አይደለም የምንሰራው። ስለዚህ እኛ ጋር ሲመጡ ይመጣሉ ወይ? አዎ ይመጣሉ። እኛ ጋር ሲመጡ ምንድን ነው የምናደርገው? ምንድን ነው እነዚህን ሰዎች እንዴት ነው ማገዝ የምንችለው? ምክንያቱም ብዙ ጊዜ ይሄ ነገር አሁን ለምሳሌ አሁን ያነሳሹ ነገር በስነ ልቦናው ቋንቋ ትራማ እንለዋለን፣ ወይንም ቁስል ነው ጥሎ የሚሄደው። በጣም የሚገርም ቁስል ነው። ምናልባት ቁስሉ ከላይ ድኗል፣ ውስጥ ግን ስትነኪ ቁስልሽን ጫን ጫን ስት የሚያምሽ ቁስል አለ አደለ? ይሄ ቁስል ነው ያለው። የሚያሳዝነው ነገር ይሄ ቁስል ልክ እንደ ጥላ ይከተልሻል። ብዙ ጊዜ መደፈር ጥቃት ላይ በሄድሽበት በሙሉ የዛን ሰው ድምጽ ትሰሚያለሽ። በሄድሽበት በሙሉ የደረሰብሽን ያስታውስሻል። ብዙ ትሪገር የሚያደርጉሽ ብዙ የደረሰብሽን ጥቃት የሚቀሰቅሱብሽ ሁኔታዎች አሉ። ስለዚህ የመጀመሪያው ስራችን የሚሆነው ምንድን ነው? የደረሰበትን ነገር እንዲረሳ ማድረግ አንችልም፣ የህፃን ወይንም እንድትረሳ ማድረግ አንችልም ያቺ ህፃን። ነገር ግን ጥቃቱ ያደረሰባቸውን ቁስል ያደረሰባቸውን ህመም ማከም ስራ ላይ ነው በጋራ ከነሱ ጋራ የምንሰራው ማለት ነው። የሚያሳዝንሽ ነገር ሰዎች እንደዚህ አይነት አገልግሎት ካላገኙ እንደ በሽታ ይተላለፋል። ሚገርምሽ ነገር እኔ ላይ ጥቃት ከደረሰብኝ፣ ለምሳሌ አክል እኔ ላይ ችግሩ ከደረሰብኝ ግዴታ ጥቃት አድርሼ አይደለም ማሳለፈው፣ ግን የምወልዳቸው ልጆች ላይ የማሳድጋቸው ልጆች ላይ ምናልባት ጥሩ እናት ላልሆን ይችላሉ። ማህበራዊ ህይወቴ ጥሩ ላይሆን ይችላል። እንዴ አንዳንዴ እኮ ሰፈር ውስጥ እኮ የምናያቸው ሰዎች አሉ፣ ከሌኩ ነገረኛ ናት፣ ከሌኩ ችግር አለባት፣ ወይ ከሌኩ በቃ ችግር አለበት የሚባሉ ሰዎች አሉ። እነዚህ ሰዎች በነገራችን ላይ አናቀው፣ ምናልባት ከጀርባቸው ትራማ ወይንም ይሄ ቁስል ያሳለፉት ህይወት ቁስል ሊኖር ይችላል። ስለዚህ ምንድን ነው እዚህ ህይወት ውስጥ ያለፉ ልጆች እነዚህ ህጻናቶች ህጻኖ ነው አይቀሩ እያደጉ ሲመጡ ማህበራዊ ህይወታቸው ምናልባት ከሰው ጋር የመግባባት ችግር ሊያጋጥማቸው ይችላል። ነው እያልኩኝ አይደለም። ምናልባት ስነ ልቦናዊ ላይ ማየት እንችላለን። በተለይ ይሄ በጣም የመጨነቅ የመቃዠት ከእንቅልፍ የመባነን በተለይ እኛም ስንሰራ የሚያጋጥሙን ነገሮች አሉ። አልጋ ላይ ሽንታቸውን የሚሸኑ ህጻናቶች አሉ። ሌሊታቸው በሙሉ የተረጋጋና ሰላማዊ ያልሆነ ህይወት የሚያሳልፉ አሉ። እኔ እንዲያውም ብዙ ጊዜ ምንላለው ስለ መደፈር ሬዲዮ ላይ ብዙ ጊዜ ያነሳለሁ። አንዲት ሴት ወይም አንድ ህጻን ቢደፈር ወይም ብትደፈር አንድ ቀን ነው ተብሎ ነው የሚታሰበው። ምናልባት በ2009 ከሆነ የተደፈረችው 2009 ላይ አብቅቷል ብለን ነው የምናስበው። ግን ይሄ ልጅ ወይም እቺ ልጅ እቺ ሴት ልትሆን ትችላለች 365 ቀን እንደተደፈረችው ነው የምቆጥረው። ምክንያቱም በየቀኑ ህመሙን ኤክስፔሪየንስ ታደርገዋለች። በየቀኑ የሚመጣባቸው ሴቶች አጋጥመውኛል። በየቀኑ የሚያስታውሱት ከዛ ውጪ ተላቀው የማይኖሩ ሰዎች አሉ ማለት ነው። ስለዚህ ምንድን ነው ከዛ ሰው አልፎ ይራባል፣ ይዛባል። በቃ አንቺ ብቻ አይደለሽ የምትታወቂው፣ ዙሪያሽ ላይ ያሉት ሰዎች በሙሉ አብረው ነው የሚታወቁት። ማህበራዊ ህይወትሽ የሚበላሽበት ሁኔታዎች ሊኖሩ ይችላሉ። ስነ ልቦናዊ ህይወትሽም ሊበላሹበት የሚችሉ ሁኔታዎች አሉ። ሌላው ትልቁ ነገር ውሳኔ ላይ በተለይ እንደዚህ ችግር ላይ ያለፉ ሰዎች የሚወስኑት ውሳኔ ኢራሽናል ንሏል ወይም ምክንያታዊ ያልሆነ በስሜት የታጀበ በጣም በቁጣ ምክንያቱም እኛ ሳይንስ ላይ እችኛዋ የፊቷ የአእምሮ ክፍል ሎጂካል ወይንም ደግሞ ምክንያታዊ ክፍል ነው። ይሄ ማለት በዚህኛው ክፍል ስናስብ በጣም ተረጋግተን ነው፣ ክፉ ደጉን አመዛዝነን ነው። ከኋላ ደግሞ አለ፣ የኋላ ክፍል ነው የሚጠቀሙት ነው የምንለው። ከኋላ ክፍል ምንድን ነው? ሰርቫይቫል ብሬን እንለዋለን። ያ ማለት ምንድን ነው? በጣም በቃ በጣም ትቆጫለሽ፣ በጣም ትናደጃለሽ፣ ሁልጊዜ አደጋ ውስጥ እንደሆንሽ ነው የሚሰማሽ። ስለዚህ እንደዚህ አይነት ስሜት የሚሰማው ህፃን ማደግ ኢትዮጵያ ውስጥ ኪሳራ ነው ብዬ ነው የማስበው። ለአገር ለራሱም ኪሳራ ነው፣ ለቤተሰቡም ኪሳራ ነው፣ ለሀገርም ኪሳራ ነው። ለዛ ነው ይሄ ሳይኮሶሻል ሰርቪስ ወይንም የማህበረሰባዊ አገልግሎት መኖር አለበት እኔ ላለሁኝ። ጤና ጣቢያ አለ ካየሽ፣ ኢትዮጵያ ውስጥ ጤና ጣቢያ አላት። እንደ ጤና ጣቢያ መኖር አለበት ብዬ ከማስበው ሰርቪሶች ውስጥ አንደኛው ይሄ ነው። ስቴሽን መኖር አለበት። ይሄ የጤና ማዕከላቶች እንዳሉ ሁሉ የስነ ልቦና አገልግሎቶችም መኖር መቻል አለበት ማለት ነው። አሁን ያልሻቸው ልጆች መደፈራቸው ብቻ አይደለም እኔ የሚያሳስበኝ ስትነግሪኝ፣ ከዛ በኋላ ደግሞ የሚኖራቸው ህይወት፣ በተጨማሪ ደግሞ ማህበረሰቡ ላይ የሚያሳድሩት ተጽዕኖ፣ ምርታማም ትርፍም ያላቸው ህጻናቶች ይሆናሉ ብዬም አልገምትም።
ስለዚህ ይሄንን እንዲህ ያሉ ችግሮችን መፍትሄ ለማበጀት ማን ነው መጀመሪያ እርምጃውን መውሰድ ያለበት? እነዚህን ህጻናትም ሌሎችንም ህጻናት እንግዲህ እንደምናውቀው በርካታ ነው ችግሩ፣ በሴትም በወንድም ላይ። በተለይ አሁን በወንድ ላይ ያለው ቁጥር እየጨመረ እንደመጣ ነው የሚያሳየው መረጃዎች። እና ምንድን ነው እንደ አገር ማን ነው መፍትሄውን ማበጀት ያለበት? የቱ ጋስ ነው መጀመር ያለበት መፍትሄው?
እንግዲህ እኛ ጋር የሚሰጠውን አገልግሎት በጣም በጣም በሙሉ ልብ መናገር እችላለሁኝ፣ ምክንያቱም ነጻ ነው፣ ክፍት ነው ለማንኛውም ሰው ማለት ነው።
እነዚህ ህጻናቶች እናንተ ጋር ቢመጡ ይሄን አገልግሎት ማግኘት ይችላሉ?
በትክክል በትክክል ይችላሉ። ባለን አቅም ማገዝ እንችላለን። ከዚህ በፊትም ያገዝናቸው ህጻናቶች አሉ መጥተው ይሄ ጥቃት የደረሰባቸው ህጻናቶች ማለት ነው። ግን ምንድን ነው መደረግ ያለበት ብለሽ ስታስቢ፣ ይሄ በጣም የአንድ ሰው ወይንም የአንድ ተቋም ርብርብ ብቻ አይደለም። ከመንግስት አካላት ጀምሮ በተለይ ፖሊሲ ሜከሮች ጀምሮ እስከታች ድረስ ያሉ ሰዎች መስራት አለባቸው። እስከታች እስከ ቤተሰብ ድረስ ብዬ ነው ማስበው። እንደ እኔ የሚታየኝ ቲምወርክ ነው የሚታየኝ፣ ወይንም የጋራ ስራ የጋራ ትብብር ነው ለእኔ የሚታየኝ። ለምሳሌ ከወላጅ ጀምሮ ከታች ከወላጅ ጀምሮ ማለት በጣም ያደጉት ሀገሮች ያው ያስተምራሉ ልጆቻቸውን፣ እንደዚህ ከነካሽ ጥሩ አይደለም፣ እዚህ ጋር ከነካሽ ችግር የለውም፣ ሌላ ቦታ ከነካሽ ሩጪ፣ እርዳታ አግኝ፣ ያስተምራሉ ልጆቻቸውን ያስተምራሉ በዚህ ጉዳይ ላይ። አሁን እየመጣ ነው ሀገራችን ላይ ብዬ አስባለሁ። ግን ምን ያህል ወላጆች ይጠቀሙታል ብዬ አላቅም።
ትተው የሚሄዱበት ቦታ፣ ልጆቻቸውን ጠብቁልን የሚሉት ቦታ፣ ደጅ እንዲጫወቱ የሚለቁት ብዙ ቦታዎች አሉ እና እነዚህን ጥንቃቄዎች ያስፈልጋሉ።
በተጨማሪ ደግሞ ወላጅም ማስተማር ለልጁ ማለት ነው ምልክቶችን እንዲያቁ መሮጥ እንዲችሉ ማምለጥ እንዲችሉ። ምክንያቱም ብዙ ጊዜ በቅርብ በሆኑ ሰዎች ነው ጥቃት የሚደርስባቸው ልጆቹ። በሚያሳዝን ሁኔታ በጣም በከረሜላ በለስላሳ መጠጥ በጣፍ በብዙ ነገሮች በሚበሉ ነገሮች ነው ተታለው ልጆችም ይሄ ጥቃት የደረሰባቸው ልጆችም አጋጥሞኛል እኔምና ልጆችን ማስተማር ወላጅ ሞቲቬት ማድረግ መንገር ያው እኛ እንፈራለን ስለዚህ ነገር ማንሳት እንፈራለን ልጄን አስደነግጣለሁ ልጄን አባንነዋለሁ ልጄን ይጨነቅብኛል ደግሞ አሁን እድሜውም አይደለም ብለን እናስባለን ግን እድሜያቸው በሚመጥ ነው ቃላትና እድሜያቸው በሚመጥ ነው ኔታ ልጆችን ማስተማር ብዬም አስባለሁኝ። እንደገና ደግሞ ህግ አካላት ጋር ደግሞ ስትሄጂ የራሱ ነገር አለ የራሱ የሚሰሩት ደግሞ ስራ አለ ምክንያቱም ከፍትህ ጋር የተያያዘ እነሱ ደግሞ የራሳቸውን የሚሰሩትን ስራ ይጠበቃል ብዬ አስባለሁ።
አዎ ያው መዘግየት አለ ይሄ ጥቃት የደረሰበት ሰው ፍትህ ቶሎ ተሰጥቶት አለማየት ሌላኛው ወደ ህግ ጋር መሄዱ በራሱ አድካሚ ሆነበታልና ምን ጥቅም አለው ብሎ በፍትህ ስርዓቱም አለመርካት አለ። አሁን እነዚህ ጻናት ላይ እናቶቻቸውን ስናነጋግር የሰማነው እሱ ነው አንድ አመት ከሁለት ወር ከድህነት ጋር መመላለሱ ራሱ ሌላ ህመም እንደሆነባቸው ነው የሚናገሩትና እሱም አንድ ሊሰራበት የሚገባ ችግር ነውና
ሁሉም ሰው ማዋጣት አለበት የራሱን ጠጠር መጣል አለበት ብዬ አስባለሁ ሁሉም ከላይ እስከ ታች ማለት ነው።
ትግስት እንግዲህ ሰዓታችን ተጠናቀቀ ረጅም ሰዓት ብንጫወትና ረጅም ሰዓት ይህንን አገልግሎት በእኛም ሬዲዮ አማካኝነት ሰፋ ባለ ሰዓት ብታስተላልፉ ደስ ይለኝ ነበር። ሰዓታችን ተጠናቀቀ። በጣም እናመሰግናለን። እግዚአብሔር ይስጥልን።
አመሰግናለሁ።
ለዛሬ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። አድማጮች፣ አሁን በተረፉን ጥቂት ደቂቃዎች አንድ ሙዚቃ ልጋብዛችሁና ማጠቃለያ ዜና አሰምተን ይሆናል የምንሰናበተው። የኒክ ጆናስን ጀለስ እቀናለሁ የሚለውን ዜማ ልጋብዛችሁ።
የማጠቃለያ ዜናዎችን አሰማለሁ። በዩናይትድ ስቴትስ ወታደሮች የተደገፉ ኃይሎቹ ባሪሌ ከተማ አቅራቢያ ትላንት ጠዋት ዘመቻ ባካሄዱበት ወቅት 3 ሕፃናትን ጨምሮ 10 ሲቪሎችን በስህተት መግደላቸውን የሶማሊያ ጦር ሰራዊት አስታወቀ። የጦር ሰራዊቱ አዛዥ አህመድ ጂማሌ ኢርፊድ ከሞቃዲሾ ለአሜሪካ ድምፅ ብቻ በሰጡት ቃለ ምልልስ ከመዲናዋ ደቡብ ምዕራብ 55 ኪሎ ሜትር ርቀት ላይ በምትገኘው በባሪሌ አንድ እርሻ ቦታ ላይ በተካሄደው የጣምራ ዘመቻ ወቅት ሕፃናትና አረጋውያን ያሉባቸው 10 ሲቪሎች መገደላቸውን አረጋግጠዋል። በጦር ሰራዊቱ ኃይሎችና በገበሬዎች መካከል በተፈጠረ አለመግባባት ሳቢያ ድንገት የተከሰተ እንጂ ሆን ተብሎ በሲቪሎች ላይ የተወሰደ እርምጃ አይደለም ሲሉ ጀነራል አህመድ ጅማሌ ኤርፊን ተናግረዋል። ይህ በእንዲህ እንዳለ አሁን ማምሻውን በደረሰን ዜና ግድያውን የፈጸሙት በአደባባይ ይቅርታ ካልጠየቁ በቀር የተገደሉትን አንቀብርም ሲሉ የጥቃቱ ሰለባ ቤተሰቦች ተናግረዋል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት የዛሬውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ነገ በተለመደው በ3 ሰዓት እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ። በደህና አደሩ።
This program has come to you from the Voice of America, Washington.